የአሜሪካ ድምጽ ነው። በ19 በ25 እና በ24 የአጭር ሞገድ እንዲሁም የኢትዮ ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 24 2016 ዓ.ም ዝግጅታችን ጀመረ። ኢትዮጵያ በአዲሱ የሶማሊያ የሰላም ተልዕኮ ውስጥ የመካተት ፍላጎት እንዳላት ገለጸች።
ከሶማሌ መንግስት ጋር ያለን ግንኙነት በአሁኑ ወቅት ልዩ ትኩረቱን ስቧል። ትኩረቱን የሳበበት ምክንያት የግንኙነታችን ሰበዞች፣ የግንኙነታችን አውታሮች በርካታ በመሆናቸው ነው። የኢትዮጵያ ፍላጎት ከሶማሌ ፌዴራል መንግስት ጋር በቅርቡ የታየውን ልዩነቶችን፣ አለመግባባቶችን በሰላምና በሰላም መንገድ መፍታት።
የሰማችኋቸው የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በሶማሊያ የምትገኝ ከተማ የግብጽ ኃይሎች የሚሰማሩ ከሆነ እንደምትቃወም አስታውቃለች። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የምሽቱ የፕሮግራም ዋና አዘጋጅ ቆንጂት ታዬ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ኢትዮጵያ በአዲሱ የሶማሊያ የሰላም ተልዕኮ ውስጥ በመካተት ሽብርተኝነትን የመዋጋትና የሶማሊያን መንግስት የመርዳት ፍላጎት እንዳላት የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ዛሬ በሰጡት መግለጫ ተናገሩ። ኢትዮጵያ ከሶማሊያ ጋር ያላትን አለመግባባት በሰላም ለመፍታት ጥረቷን ትቀጥላለች ያሉት አምባሳደር ታዬ ሶማሊያ የኢትዮጵያን ጥቅም የሚጻረሩ አካላትን የማስተናገድ አካሄዷን ልታቆም ይገባል ሲሉም ተናግረዋል። በሌላም በኩል በሶማሊያ ሀዱር ከተማ የሚገኙ ባለስልጣናት የግብጽ ኃይሎች በአካባቢው የሚሰማሩ ከሆነ እንደሚቃወሙ ገልጸዋል። የኢትዮጵያ ወታደሮች የአዲሱ የአፍሪካ ሕብረት ልዑክ አካል እንዲሆኑና ተልዕኳቸውን እንዲቀጥሉ እንደሚሹም አስታውቀዋል። የሶማሌላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ በማንኛውም ሰበብ የውጭ ወታደራዊ ኃይልን ወደ ጎረቤት ሶማሊያ ማሰማራት በቀጠናው የትርምስ ስጋትን ይፈጥራል፣ ለሰላም የሚደረገውን ጥረት ያዳክማል፣ በተጨማሪም ውጥረትን በማባባስ አደገኛ ውጤት ያስከትላል ብሏል። ሶማሊያ በበኩሏ በሶማሊያ አፍሪካ ህብረት የድጋፍና የማረጋጋት ልዑክ በተሰኘው በአዲሱ የሰላም ልዑክ ውስጥ የየትኞቹ አገራት እንደሚሳተፉ ውሳኔ እንደሚሰጡ አስታውቃለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት የማትሰርዝ ከሆነ በአፍሪካ ህብረት በሚመራው አዲሱ ልዑክ ውስጥ እንድትሳተፍ እንደማይፈቅዱ የሶማሊያ ባለስልጣናት ማስታወቃቸው ይታወሳል። የዚህ ዝርዝር ዘገባ በምሽቱ አብይ ርዕስና የዜና መጽሔት ይቀርባል። የዩናይትድ ስቴትስ እርዳታ አደናቅፈዋል ባለቻቸው የደቡብ ሱዳን ባለስልጣናት ላይ ማዕቀብ ጣለች። የዩናይትድ ስቴትስ የመንግስት ኃላፊዎችን ጨምሮ ለሰብአዊ እርዳታ እጅግ ድሃ ወደ ሆነችው አገር እንዳይገባ እንቅፋት ሆነዋል ባለቻቸው ቁጥራቸው በውል ባልታወቀ በደቡብ ሱዳናውያን ላይ የቪዛ ማዕቀብ መጣሏን ዛሬ አርብ ነው ያስታወቀችው። እነዚህ ግለሰቦች ወደ ዩናይትድ ስቴትስ ለመግባት ብቁ ላይሆኑ ይችላሉ ያለው የዩናይትድ ስቴትስ መግለጫ ምንም እንኳ ማዕቀብ የተጣለባቸውን ግለሰቦች በስማቸው ባይገልጽም ግለሰቦቹ የህይወት አድን ሰብአዊ እርዳታዎችን ስራ በማደናቀፍና የእርዳታ ጭነቶችን ቀረጥ በማስከፈል ተሳትፈዋል ብሏል። ቻይና በአፍሪካ የመሰረተ ልማት ግንባታ ትብብር ውጤቶችን ሪፖርት አሳተመች። ቻይና በቤልት ኤንድ ሮድ በተባለው የመሰረተ ልማት ግንባታ ማዕቀፍ ውስጥ በቻይና አፍሪካ የትብብር ውጤቶችን የያዘ ሪፖርት አሳተማለች። ሪፖርቱ 52 የአፍሪካ ሀገራትና የአፍሪካ ህብረት ከቻይና ጋር በቤልት ኤንድ ሮድ ትብብር የመግባቢያ ስምምነት ተፈራርመዋል ብሏል። ቻይናና አፍሪካ የመሰረተ ልማት ትስስራቸውን ወደ አዲስ ደረጃ ከፍ አድርገዋል ይላል ዘገባው። የቻይና ኩባንያዎች ከ10,000 ኪሎ ሜትር በላይ የባቡር መስመር ዝርጋታ፣ ወደ 100,000 ኪሎ ሜትር የሚጠጉ አውራ ጎዳናዎች፣ በግምት 1,000 ድልድዮች፣ 100 ወደቦች፣ 66,000 ኪሎ ሜትር የኃይል ማመንጫዎችን በመገንባትና በመለወጥ ላይ መሆናቸውን ሪፖርቱ ጠቁሟል። በመላው አፍሪካ 150,000 ኪሎ ሜትር የመገናኛ አውታሮች መዘርጋቱም በሪፖርቱ ተጠቅሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የእስራኤል ጦር በፍልስጤም ግዛት ዌስት ባንክ ሶስተኛውን ቀን ባስቆጠረው ጥቃት ጄኒን ከተማ ላይ የአየር ድብደባ ፈጽሟል ሲሉ ባለስልጣናት ተናገሩ። የእስራኤል ጦር ካለፈው ማክሰኞ ጀምሮ 19 ሰዎች የተገደሉባቸው ጥቃቶች የሽብርተኞች ምሽግ ላይ ያነጣጠሩና በሰሜናዊ ዌስት ባንክ የተካሄዱ ጥቃቶችን ለመከላከል ያለሙ መሆናቸውን አስታውቋል። ይህ በእንዲህ እንዳለ እስራኤል በጋዛ የሕክምና ቁሳቁሶችን ወደ ኢምሬትስ ሆስፒታል ሲያደርስ የነበረን የተሽከርካሪ አጀብ ወይም ኮንቮይ በሚሳኤል በመምታቷ የበርካታ ሰዎች ሕይወት አልፏል። በመጨረሻም የቀድሞው የሩሲያ ምክትል የመከላከያ ሚኒስትር ታሰሩ። የቀድሞው የመከላከያ ሚኒስትር ፓቬል ፖፖቭ በማጭበርበር ወንጀል ተጠርጥረው ትላንት አሙስ በቁጥጥር ስር መዋላቸውን የሩሲያ መንግስት ዜና ማሰራጫ ዘግቧል። በፖፖቭ ላይ የተመሰረተው ክስ ሞስኮ በሚገኘው የፓትሪዮት ፓርክ ውስጥ ከሚገኙ የንግድ እንቅስቃሴዎች ጋር የተያያዘ ነው ተብሏል። ፖፖቭ እንደ አውሮፓ አቆጣጠር ከ2013 እስከ ሰኔ 2024 ድረስ በፕሬዝደንቱ ውሳኔ እስከተሰናበቱበት ጊዜ ድረስ የሩሲያ መከላከያ ሚኒስትር ሆነው አገልግለዋል። የፖፖቭ እስራት በሩሲያ የጦር ኃይሎች የላይኛው አመራር ውስጥ ስልጣንን አላግባብ በመጠቀም ላይ የሚካሄድ ሰፊ ዘመቻ ይመስላል። ከቅርብ ወራት ወዲህ በጉቦ በማጭበርበር እና ስልጣንን ያላግባብ ከመጠቀም ጋር በተገናኘ ክስ ተጠርጥረው ሲታሰሩ የቀድሞው ባለስልጣን 8ኛው ከፍተኛ ወታደራዊ አመራር ናቸው። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪው የአርብ ምሽት ዝግጅታችን ወደ ስመኝሽ።
ደረጀ ደስታን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ነሐሴ 24 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ብርሃን ኃይሉ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። የዌብና ማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የምሽቱ ዋና አዘጋጅ ቆንጂት ታዬ ናት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዘገባችን እንለፍ። ትላንት ሐሙስ ከአዲስ አበባ ወደ ደብረ ማርቆስ ከተማ በህዝብ ማመላለሻ አውቶቡስ ሲጓዙ የነበሩ 52 ሰዎች በታጣቂዎች ታግተው እንደነበር የገለጸው በኦሮሚያ ክልል የሰሜን ሸዋ ዞን አስተዳደር፣ ሆኖም አብዛኞቹ ወዲያውኑ አምልጠው 8 ተሳፋሪዎች ብቻ መቅረታቸውን ያመለጡት ታጋቾችና የዞኑ አስተዳደር አስታውቀዋል። በኦሮሚያ ክልል በገብረ ጉራቻና ቱሉ ሚልኪ ከተሞች መካከል ባለ ቦታ ላይ ከማሽላ ማሳ ውስጥ የወጡ ታጣቂዎች አውቶቡሱን አስቁመው ተሽከርካሪውን ጨምሮ 52 ተሳፋሪዎችን ወደ ጫካ ወስደው እንደነበር ከእገታ እንዳመለጡ የተናገሩ እማኞች ገልጸዋል። በኦሮሚያ ክልል የሰሜን ሸዋ ዞን አስተዳዳሪ አቶ ከፍያለው አደሬ ለአሜሪካ ድምጽ በሰጡት ቃል 52ቱ ተሳፋሪዎች እርሳቸው ሸኔ ሲሉ በገለጹት ታጣቂ ቡድን ታግተው የነበሩ ቢሆንም የጸጥታ ኃይሎች ብዙዎቹን ለማስለቀቅ ችለዋል ብለዋል። የቀሩትን 8 ተሳፋሪዎችም ለማስለቀቅ ጥረቱ ቀጥሏል ሲሉ ተናግረዋል። የአሜሪካ ድምጽ ባልደረቦች ከኦሮሞ ነጻነት ሰራዊት ምላሽ ለማግኘትና በዘገባው ለማካተት ጥረት ቢያደርጉም ለጊዜው አልተሳካም። ሆኖም ድርጅቱ ከዚህ ቀደም ለቀረቡለት መሰል ውንጀላዎች በሰጠው ምላሽ ታጣቂዎቹ በገታ ተግባራት ላይ እንደማይሳተፉ በመግለጽ በጽኑ ማስተባበሉ ይታወሳል። አስቴር ምስጋናው ዝርዝር አላት።
ከእገታ እንዳመለጡ ለአሜሪካ ድምጽ የተናገሩት ግለሰቦች ሁኔታው የተከሰተው ትላንት ነሐሴ 23 ቀን 2016 ዓ.ም ከአዲስ አበባ ወደ ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በመጓዝ ላይ በነበሩበት ወቅት ነው። ከአዲስ አበባ ሰሜን ምዕራብ አቅጣጫ ወደ 170 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ሰሜን ሸዋ ዞን በገብረ ጉራቻና ቱሉ ሚልኪ ከተሞች መካከል ከሚገኝ ቦታ ከማሽላ ማሳ የወጡ ታጣቂዎች መኪናውን እንዳስቆሙም ይናገራሉ። ለደህንነቱ በመስጋት ስሙን እንዳንጠቅስ የቀን አንድ ተሳፋሪ ይህንኑ ያብራራል።
ይህ የተነሳ ነው ከአዲስ አበባ ወደ ጎጃም ደብረ ማርቆስ እየሄድን ነበር። ከዛ የተጓዝን ያለ ከደብረ ጉራቻ ሚኒኪ ሳንገባ መንደር ላይ ነው። ከሚኒኪ እና ከደብረ ጉራቻ መካከል ማለት አምስት ሰዓት አራት ሰዓት ተኩል አካባቢ ነው። በቆሎ ተደብቆ መንደር አካባቢ ነው። 7 ወይ 8 ናቸው ታጣቂዎች በአስቆውን በዱር ላይ የመጡ በድንጋይ በመፌት ነው የሚያልቀ የመለጠው አመለጠ። የተያዘውም ይዘው እነሱ ሄዱ። ሲያስሮጡም ጫካ በቆሎ ምናምን ነበረ። በቃ ሁሉም የሩጫ ሩጫ ሲቃ የሚያስፈላጋታቸው መከራተ ሁሉም ማለቃታ ተጋልጽ ሁሉም በጃዝኛ በቀሎ ጋጫቀው ገብተን ተኝተን አመልክላቸው።
በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቅስ የጠየቁንና የአውቶቡሱ አሽከርካሪ መሆናቸውን የገለጹልን ግለሰብ በወቅቱ የነበረውን እንዲህ ያስታውሳሉ።
ሰሬ ደቅን ማስቆሙ ቀብዱ ላይ የደበደበ አስወረዱ። ያመለጡት አመለጡ፣ የያዙትን ይዘው ሄደዋል። እንግዲህ
እናንተ እንዴት አመለጣችሁ?
ይህንኖቹ ደግሞ የበቆሎ ማሳ ነበረ። የበቆሎ ማሳ ውስጥ
ስንት ትሆናላችሁ ያመለጣችሁ?
ሁሉንም ስናጣራ ስንት ሰው አካባቢ ቀሳብ አብዛኛው አምልጠዋል እና ይዛቸው ወደ ማርቆስ ገብቻለሁ። ወደ 30 አካባቢ ይዤ ገብቻለሁ።
የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት አቶ ብርሃኔ ዘሩ ትናንት ረፋዱ ላይ አንድ የሕዝብ ማመላለሻ አውቶቡስ መንገድ ላይ መታገቱን ሪፖርት እንደደረሳቸው አረጋግጠዋል።
እኛ ወዲያው ነው እንዲህ ተፈጥሯል ብለው ነው እንጂ በቃ መኪናው መታገቱ ሰምቻለሁ።
በታጣቂዎች እንዲቆም በተደረገው የሕዝብ ማመላለሻ አውቶቡስ ውስጥ 5 የቅርብ ቤተሰቦቻቸው ተሳፍረው እንደነበር የገለጹልን ደግሞ ለደህንነታቸው በመስጋት ስማቸውን በሚስጥር እንድንይዝ የጠየቁን አስተያየት ሰጪ ናቸው። እስካሁን ምንም አይነት መረጃ ማግኘት አለመቻላቸውንም ያብራራሉ።
የባለቤቴ ሁለት ልጅና አንድ ደግሞ የእህቷ ልጅ፣ ሁለቱ ልጆች ከወላጆቿ ጋር ከእናቷ ጋር ነው አብራ የታገተችው። ሁሉም ሴቶች ናቸው። 3 ህጻናት፣ የ8 የ7 የ6 ዓመት። አንደኛዋ ግን የአዲስ አበባ ቆይታ ለሕክምና ለእናቷ ልታቀብላት ይዛት እየሄደች ነው። ምንም አይነት መረጃ ልናገኝ አልቻልንም። ምን እንደምናደርግ ግራ ገብቶን ያለን የተደወለ ስልካቸው ማይሰራም ሲዎች ነው የሚለው።
በህዝብ ማመላለሻ አውቶቡስ ውስጥ የነበሩትና በኋላም ያመለጡት ተሳፋሪዎች ለእገታው የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል። በኦሮሚያ ክልል የሰሜን ሸዋ ዞን አስተዳዳሪ አቶ ከፍ ያለው አደሬ በበኩላቸው በትናንትናው ዕለት አሽከርካሪውን ጨምሮ 52 ሰዎችን አሳፍሮ ከአዲስ አበባ ወደ ጎጃም ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ የታገተው እርሳቸው ሸኔ ሲሉ በገለጿቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆኑን በመግለጽ ወንጅለዋል።
በትናንትናው ዕለት ከአዲስ አበባ ወደ ጎጃም ሰዎችን ጭኖ ሲጓዝ የነበረ አውቶቡስ በገብረ ጉራቻና ወረ ጃርሶ ቱሉ ሚሊክ መካከል ላይ በሸኔ ታጣቂዎች ታግቶ ነበር። ነገር ግን የአካባቢው ሚሊሻ በከፈተው ተኩስ የጸጥታው ኃይሎች በፍጥነት በቦታው ተገኝተው በርካታ ሰዎችን አስለቅቀዋል። አሁን በታጣቂው እጅ የቀሩት 8 ሰዎች ብቻ ናቸው። እነሱንም ለማስመለስ የጸጥታው ኃይል ኦፕሬሽን እያካሄደ ይገኛል። ከመንገደኞቹ በተጨማሪ ከወረ ጃርሶ ወደ ፍቼ ሆስፒታል የሕክምና ባለሙያዎችን ይዞ ሲጓዝ የነበረ አምቡላንስም አግተው ሹፌሩን ጨምሮ በውስጡ የነበሩ ሰዎች ታግተው ነበር። እነሱም በትናንትናው ዕለት ተለቀዋል። የተቀሩት 8 ሰዎችንም ለማስለቀቅ የተጀመረው ኦፕሬሽን ተጠናክሮ ይቀጥላል።
ዋሽንግተን የሚገኙ የአሜሪካ ድምጽ ባልደረቦች ከኦሮሞ ነጻነት ሰራዊት ምላሽ ለማግኘትና በዘገባው ለማካተት ጥረት አድርገዋል። ለጊዜው አልተሳካም። ድርጅቱ ከዚህ ቀደም ለቀረቡበት መሰል ወንጀሎች በሰጠው ምላሽ ታጣቂዎቹ በእገታ ተግባራት ላይ እንደማይሳተፉ በመግለጽ በጽኑ አስተባብሏል። ከሰኔ ወር 2015 ዓ.ም ምረት እስከ ሰኔ ወር 2016 ዓ.ም ምረት ያለውን ጊዜ የሚሸፍነውና የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ ይፋ ያደረገው ሪፖርት በሲቪል ሰዎች ላይ በትጥቅ ግጭት እንዲሁም በግጭት አውድ ውስጥ ከሚደርሱ የሰብአዊ መብቶች ጥሰቶች በተጨማሪ ሲቪል ሰዎችን ኢላማ ያደረጉ እገታዎች በተለይ በአማራና በኦሮሚያ ክልሎች አሳሳቢ መሆናቸውን አመልክቷል። ሁኔታው ከፍተኛ ትኩረት የሚሻ መሆኑንም አሳስቧል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ኢትዮጵያ በአዲሱ የሶማሊያ የሰላም ተልእኮ ውስጥ በመካተት ሽብርተኝነትን የመዋጋትና የሶማሊያ መንግስትን የመርዳት ፍላጎት እንዳላት አስታውቃለች። የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ዛሬ በሰጡት መግለጫ ላይ ነው ይህንን ያስታወቁት። የሶማሊያ መንግስት በበኩሉ ኢትዮጵያ ከሶማሌላንድ ጋር የደረሰችውን የመግባቢያ ሰነድ ስምምነት ካልሰረዘች በቀጣዩ የሰላም ልዑክ እንዳትሳተፍ አደርጋለሁ ማለቱ ይታወሳል። ኢትዮጵያ ከሶማሊያ ጋር ያላትን አለመግባባት በሰላም ለመፍታት ጥረቷን ትቀጥላለች ያሉት አምባሳደር ታዬ ሶማሊያ የኢትዮጵያን ጥቅም የሚጻረሩ አካላትን የማስተናገድ አካሄዷን ልታቆም ይገባል ሲሉም ተናግረዋል። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ዛሬ አርብ ነሐሴ 24 ቀን 2016 ዓ.ም በሰጡት ጋዜጣዊ መግለጫ ላይ የአገሪቱ የውጭ ጉዳይ ፖሊሲ ከጎረቤት አገራት ጋር ያላትን ግንኙነት ለማጠናከርና ዓለም አቀፍ አጋሮችን ለመፍጠር ያለመ ነው ብለዋል። የውጭ ጉዳይ ሚኒስትሩ ይህንን የተናገሩት ታህሳስ 22 ቀን ከሶማሌላንድ ጋር በተፈረመው አወዛጋቢ የመግባቢያ ስምምነት ምክንያት ከሶማሊያ ጋር ያለው ዲፕሎማሲያዊ ግንኙነት እያሽቆለቆለ ባለበት ወቅት ነው። የአፍሪካ ቀንድ ህዝቦች በጠንካራ ወዳጅነትና በማህበረሰባዊ ግንኙነት የተሳሰሩ ናቸው። በቀድሞ የግጭቶች ታሪክ መገደብ የለባቸውም ያሉት ሚኒስትሩ ኢትዮጵያ ከሶማሊያ ጋር ያላትን ልዩነቶች በሰላማዊ መንገድ መፍታት ትፈልጋለች ብለዋል።
ከሶማሌ መንግስት ጋር ያለን ግንኙነት በአሁኑ ወቅት ልዩ ትኩረቱን ስቧል። ትኩረቱን የሳበበት ምክንያት የግንኙነታችን ሰበዞች፣ የግንኙነታችን አውታሮች በርካታ በመሆናቸው ነው። የኢትዮጵያ ፍላጎት ከሶማሌ ፌዴራል መንግስት ጋር በቅርቡ የታየውን ልዩነቶችን፣ አለመግባባቶችን በሰላምና በሰላም መንገድ መፍታት፣ በዲፕሎማሲያዊ መንገድ መከወን ነው።
ኢትዮጵያ አዲስ በሚቋቋመው የሶማሊያ የሰላም ተልእኮ ውስጥ የመሳተፍ ፍላጎት እንዳላትም ተናግረዋል። በርካታ ሀገራትም ይህን ሀሳብ ይጋራሉ ሲሉም ገልጸዋል።
በፖስት አትሚስ ዙሪያ ማን ይሳተፋል የሚለው ገና በውይይት ላይ ያለ ነው። ዩናይትድ ኔሽንስ ኤንድ ፓርቲኩላርሊ የዩኤን ሴኩሪቲ ካውንስል ማንዴትድ ነው። እኛ ትሩፕ አዋጭ ሀገር ነን፣ ወታደር ያለን ሀገር ነን። በተለያዩ ሴክተሮች እና አብዛኛውን የያዝ ነው እኛ ነን። የብዙ ሀገሮች ፍላጎት ኢትዮጵያ ከሌለች እስከ ዛሬ ድረስ ያለው ግኝት በጎ ነገር ሁሉ ታጥቦ ጭቃ ይሆናል። ኢትዮጵያ ከሌለች የብዙ ሀገሮች ስሜት ይሄ ነው። ግን በዩኤን ፒስኪፒንግ ኦፕሬሽን ዋና ዋና የሚባሉት አንደኛ ቅድም እንዳልኩት ማንዴት ነው። ሁለተኛ ደግሞ ሆስት ካንትሪ ደግሞ ስምምነቱን መግለጽ አለበት።
በሌላ በኩል ኢትዮጵያን ጨምሮ አምስት ሀገራት ወታደሮችን ያዋጡበትን ነባሩን የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስን በመተካት በአውሮፓውያን 2025 ስምሪት ይቀበላል በተባለው አዲሱ በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልእኮ አውሶም ውስጥ ኢትዮጵያ እንዳትካተት ልታደርግ እንደምትችል ሶማሊያ መግለጿ ይታወቃል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውንና ሞቃዲሾ ሉዓላዊነቴን የጣሰ ነው የምትለውን የባህር በር የመግባቢያ ሰነድ ስምምነት ካልሰረዘች በተልእኮ እንድትካተት ፈቃዷ አለመሆኑን ነው ሶማሊያ የገለጸችው። አምባሳደር ታዬ በዛሬው መግለጫቸው አዲሱ የሶማሊያ የሰላም ተልእኮ ለኢትዮጵያ የደህንነት ስጋት ምንጭ መሆን የለበትም ብለዋል። ኢትዮጵያ በአዲሱ ተልእኮ ውስጥ ባትካተት እንኳን ደህንነቷን የመጠበቅ ኃላፊነት ትወጣለች ሲሉ ገልጸዋል።
ተሳተፈንም አልተሳተፈንም ግን ያካባቢ የኢትዮጵያ የኢንሴኩሪቲ ወይም ደግሞ የጸጥታ አደጋ ምንጭ መሆን የለበትም። አዲስ ውቀት አይደለም ይሄ። ከዚህ በፊት በንጉሱ ጊዜ በደርግ ጊዜ ደግሞ በ1967 68 ሞር ስፔሲፊክሊ የተደረገው ወረራ በሚሞሪያችን ውስጥ አልጠፋም አለ ትውስታው። ስለዚህ የኢንሴኩሪቲ ምንጭ አይሆንም ብሎ ማሰብ ተላላልነት ስለሆነ ዋናው ግን አትሚስ አካልም ሆነ አልሆነም አትሚስ አባል ብንሆን ለነሱም ለኛም ይበጀናል፣ ለዓለም አቀፍ ህብረተሰቡም ይበጃል፣ ለዩኤንም ይበጃል፣ ለአፍሪካ ዩኒየንም ይበጃል። ካልሆነን ግን የጸጥታ ፍላጎታችን ሁሉ በጃችን ያሉ ስለሆነ ያለፈው አይነት ትርከት እንደማይደገም ማረጋገጥ ነው የኛ ኃላፊነት።
ሚኒስትሩ በአንካራ በኢትዮጵያና ሶማሊያ መካከል የተደረገው ንግግር አውንታዊ መፍትሄ እያመጣ መሆኑን ጠቅሰው ንግግሩ በጥቂት ግለሰቦች ተንኳሽ ንግግሮችና ለቀጣናው ዘላቂ ሰላም በማይመኙ ኃይላት ምክንያት ሊደናቀፍ አይገባም ብለዋል። በቱርክ አንካራ ለሁለት ዙር የተደረጉ የተናጥል ውይይቶች ያለ ስምምነት መጠናቀቃቸው አይዘነጋም። ሶማሊያ የአንካራው ውይይት ውጤት ላለማስመዝገቡ ኢትዮጵያን ተጠያቂ አድርጋለች። ፕሬዝደንቷ ሐሰን ሼክ መሐሙድ ኢትዮጵያ ሶማሊያን እንደ ነጻ ጎረቤት ሀገር እውቅና አልሰጠችም ሲሉ ይህን ለድርድሩ አለመሳካት በምክንያትነት ጠቅሰዋል። ኢትዮጵያ የሶማሊያን ሉዓላዊነትና የግዛት አንድነት እስካላረጋገጠች ድረስ ሶማሊያ በባህር ጉዳይ ላይ እንደማትወያይም ፕሬዝደንቱ ተናግረዋል። ፕሬዝደንቱ ከዚህ ቀደም በሰጡት አስተያየትም ኢትዮጵያ የሶማሊያን ፌዴራል መንግስት ፍቃድ ሳታገኝ ከሶማሊላንድ ጋር ውል በመፈራረም የቆዩ ግጭቶችን እያንሰራራች ነው በማለት ከሰዋል። ሞቃዲሾ ሶማሊላንድን የሶማሊያ አካል አድርጋ ብትቆጥርም ራሷን ነጻ ሀገር አድርጋ የምትቆጥረው ሶማሊላንድ በበኩሏ ከውጭ ሀገራት ጋራ በራሷ ስምምነቶችን መፈጸም እንደምትችል ትሞግታለች። የመግባቢያ ሰነዱ ውድቅ ካልሆነ በማንኛውም መንገድ ሉዓላዊነቴን አስከብራለሁ ያለችው ሶማሊያ በአባይ ውሃ ምክንያት ከኢትዮጵያ ጋራ ለመግባባት ውስጥ ከምትገኘው ከግብጽ ጋር ከሁለት ሳምንታት በፊት የመከላከያ ስምምነት መፈራረሟ ይታወቃል። ስምምነቱ ሽብርተኝነትን የመዋጋት ጥረትን ለማጎልበትና የመከላከያ ሰራዊታችን ሉዓላዊነታችንን የመጠበቅ አቅሙን እንዲያጠናክር ይረዳል ሲሉ የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ተናግረዋል። ስምምነቱን ተከትሎ ልዩ ልዩ ወታደራዊ ቁሳቁሶችን የጫኑ ሁለት የግብጽ አውሮፕላኖች ማክሰኞ ዕለት ሶማሊያ መግባታቸው ይታወቃል። ይህ በሆነ ማግስት ረቡዕ ዕለት የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የግብጽን ስም ባይጠቅስም ሌሎች ተዋናዮች የአፍሪካ ቀንድ ክልልን ለማተራመስ እርምጃ ሲወስዱ ኢትዮጵያ በዝምታ አትመለከትም ብሏል። ሶማሊላንድም በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ የግብጽ ጦር በሶማሊያ መገኘቱን አጥብቄ አወግዛለሁ ብላለች። የውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ ዛሬ በሰጡት መግለጫ ሶማሊያ የኢትዮጵያን ጥቅም የሚጻረሩ ኃይሎችን ከማስተናገድ ልትቆጠብ ይገባል ሲሉ አሳስበዋል።
ለአካባቢያችን ሰላም ከማይፈልጉ አጋሎች ጋር የሚያደርጓቸውን እንቅስቃሴዎች ደግሞ መመልከትና ማየት አለባቸው። እንዲሁ ባዘቦት የሚታለፍ ነገር አለመሆኑን በተለይ እንደ ውጭ ጉዳይ ሚኒስቴር ከሶማሌ ጋር ያለንን አለመግባባት ሰላማዊ በሆነ መንገድ በጸረ ሽብር ትግል ላይ ያለንን ትብብር አጠንክሮ መቀጠል፣ የሶማሌ ናሽናል አርሚ ጦር ራሱን ችሎ የሀገሩን ሰላም እንዲጠብቅ፣ ሌሎች የሶማሌ መንግስት የኢትዮጵያን ኢንትረስት የኢትዮጵያን ጥቅም የሚጻረሩ ኃይሎችን የማስተናገድ ብሂሉን አካሄዱን እንዲያቆም ነው የምንጠይቀው።
ያም ሆነ ይህ ኢትዮጵያ በሰላም ጥረቷ ትገፋለች ነው ያሉት ሚኒስትሩ በመግለጫቸው። የትኛውንም ሀገር ሳይጠቅሱ ድንበር በሚጋሩ ማህበረሰቦች መካከል ግጭት ለመፍጠር የሚደረግ ያሉት ሙከራ እንዲቆምም አስጠንቅቀዋል። በአካባቢው ለአሸባሪዎችና ጸረ ሰላም ኃይሎች ምቹ ሁኔታን የሚፈጥሩ እንቅስቃሴዎችን በዝምታ አናልፍም ሲሉም ገልጸዋል። በተያያዘ ፕሬዝደንት ሙሴ ቢሂ የኢትዮጵያን አምባሳደር ተሾመ ሹንዴን የሹመት ደብዳቤ መቀበላቸውን የሶማሊላንድ ባለስልጣናት ትናንት ሐሙስ አስታውቀዋል። ለፕሬዝዳንት ቢሂ የሹመት ደብዳቤ ያቀረቡት ዲፕሎማት ያላፊነት ደረጃ በተመለከተ የኢትዮጵያ ባለስልጣናት በይፋ የሰጡት አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዚሁ ከሶማሊያ ጉዳይ ጋር በተያያዘ በሶማሊያ በባኩል ክልል በምትገኘው ሀዱር ከተማ የሚገኙ ባለስልጣናት የግብጽ ኃይሎች በአካባቢው የሚሰማሩ ከሆነ እንደሚቃወሙ አስታውቀው የኢትዮጵያ ወታደሮች የአዲሱ የአፍሪካ ሕብረት ልዑክ አካል እንዲሆኑና ተልእኳቸውን እንዲቀጥሉ እንደሚሹ አስታውቀዋል። የአሜሪካ ድምጽ የአፍሪካ ቀንድ ባልደረባ ሀሩን ማሩፍ ያደረሰንን ዘገባ እንግድ ወልዴ ያቀርበዋል።
ከአካባቢው የዕድሜ ባለጸጎችና የማህበረሰብ አባላት ጋር ውይይት ማድረጋቸውን የገለጹት በባኩል ክልል የምትገኘው የሁዱር ከተማ የአካባቢ ኮሚሽነር የሆኑት ኦማር አብዱላሂ መሐሙድ የግብጽ ኃይሎች የሚሰማሩ ከሆነ እንደሚቃወሙ ለማሳወቅ ስብሰባውን እንዳዘጋጁ ለቪኦኤ የአፍሪካ ቀንድ ክፍል አስታውቀዋል።
የኢትዮጵያ ወታደሮች ከሁዱር ከተማ ለቀው የሚወጡ ከሆነ መፍትሄው ምን እንደሚሆን የከተማዋ ነዋሪዎች ስጋት ስለገባቸው ስብሰባውን አዘጋጅተናል። እናም ያንን ስጋታችን በተመለከተ በከፍተኛ ድምፅ ለመንግስት መልእክታችን እያስተላለፍን ነው።
የኢትዮጵያ ወታደሮች በከተማዋ የጦር ሰፈር መስርተው ለበርካታ ዓመታት ቆይተዋል። እንደ አውሮፓውያን አቆጣጠር 2013 ከ11 ዓመታት በፊት መሆኑ ነው። ስፍራውን ለቀው ሲወጡ አልሸባብ ሊቆጣጠረው ችሏል። መሐሙድ ያንን ክስተት በማስታወስ የአካባቢው ነዋሪዎች ያ ሁኔታ እንዲደገም እንደማይሹ ተናግረዋል።
ደትኪ እንታስ ኦ ድዳላ ነሎሶ ሰሜ ኦ ዴጋን ከንለ ጁገይ ኦ ነዲፋዓይ አፍሪካ
ይህን ሁሉ ጥረት ያደረጉ ከስጋቶቻችሁ ሁሉ ሲከላከሉ የነበሩ ለእኛ ሲሉ ደማቸውን ሲያፈሱና መስዋዕትነት ሲከፍሉ የነበሩ የኢትዮጵያ መከላከያ ኃይሎች ለቀው የሚወጡ ከሆነ መፍትሄው ምንድን ነው? ግብጽ ልታግዘን ትችላለች? ሞቃዲሾ የሚገኘው የሐሰን ሼክ መሐመድ መንግስት ሊያደረን ይችላል? ካልሻባብ ሊጠብቁን ይችላሉ? መልሱ አይችሉም ነው። በዚህ ምክንያት ኢትዮጵያውያኑ ጠባቂዎቻችን እንደሆኑ በግልጽና በከፍተኛ ድምፅ መልእክታችን ማስተላለፍ አለብን። ጎረቤቶቻችን ናቸው። በሰላም ተልእኮም ሆነ በሌላ መንገድ ሊጠብቁን ይችላሉ።
በአካባቢው እንደሚገኙ ብዙሃን መገናኛ ዘገባዎች ከሆነ በስብሰባው ላይ ከተሳተፉት ቢያንስ ሶስቱ ሰዎች ኢትዮጵያ እንኳን ደህና መጣሽ፣ ግብጽን አንፈልግም የሚሉ መፈክሮችን ይዘው ነበር። መሐሙድ እንደሚሉት አስተዳደሩ ሰዎቹን መፈክሩን እንዲይዙ አልጠየቀም። ሰዎቹ በራሳቸው መፈክሩን ይዘው እንደመጡ መሐሙድ ገልጸዋል። በሁዱር ከተማ የሚገኙ የኢትዮጵያ ወታደሮች መፈክሮቹን እንዲይዙ አድርገዋል የሚሉ የማኅበራዊ ሚዲያ ውንጀላዎችን መሐሙድ አስተባብለዋል። የግብጽ ኃይሎች በአካባቢው የሚሰማሩ ከሆነ ከኢትዮጵያ ድንበር እጅግ ቅርብ የሆነው አካባቢ በእርሳቸው አገላለጽ ወደ ጦርነት ቀጠና ይቀየራል። ይህ በእንዲህ እንዳለ ከሶማሊያ ተገንጥላ ራሷን በማስተዳደር ላይ የምትገኘው የሶማሊላንድ ባለሥልጣናት የግብጽ ኃይሎች የሚሰማሩ ከሆነ እንደሚቃወሙ አስታውቀዋል። የሶማሊላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በማንኛውም ሰበብ የውጭ ወታደራዊ ኃይልን ወደ ጎረቤት ሶማሊያ ማሰማራት በቀጠናው የትርምስ ስጋትን ይፈጥራል፣ ለሰላም የሚደረገውን ጥረት ያዳክማል፣ በተጨማሪም ውጥረትን በማባባስ አደገኛ ውጤት ያስከትላል ብሏል። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ልዑክ በተሰኘው በአዲሱ የሰላም ልዑክ ውስጥ የየትኞቹ ሀገራት እንደሚሳተፉ ውሳኔ እንደሚሰጡ የሶማሊያ ባለሥልጣናት ተናግረዋል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት የማትሰርዝ ከሆነ በአፍሪካ ህብረት በሚመራው አዲሱ ልዑክ ውስጥ እንድትሳተፍ እንደማይፈቅዱ የሶማሊያ ባለሥልጣናት አስታውቀዋል። ሀሩን ማሩፍ ለላከው ዘገባ እንግዶ ልነኝ፣ ዋሽንግተን ዲሲ።
በመቀጠል በአማራ ክልል ውስጥ የነበሩ ሁለት የስደተኛ ጣቢያዎች መዘጋታቸውን እንመለከታለን። በአማራ ክልል የነበሩት የአውላላና ኩመር የስደተኛ መጠለያዎች መዘጋታቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ወይም በምህጻረ ቃሉ ዩኤንኤችሲአር አስታውቋል። የጸጥታ ችግር ነበረባቸው የተባሉት ሁለቱ መጠለያዎች የተዘጉት በምዕራብ ጎንደር ዞን አፍጥጥ የሚባል አዲስ መጠለያ ከተከፈተ በኋላ መሆኑንም የስደተኞች ተቃውሞ አስታውቋል። ስለ ጉዳዩ ለአሜሪካ ድምጽ አስተያየት የሰጡት በኢትዮጵያ የስደተኞችና የስደት ተመላሾች አገልግሎት የጎንደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢሳያስ ሎራ አዲሱ የአፍጥጥ የስደተኞች መጠለያ የተሻለ የጸጥታ ሁኔታ ያለው ለማስተዳደርም የተመቸ ነው ብለዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
በአማራ ክልል ምዕራብ ጎንደር ዞን የሚገኙት የአውላላና የኩመር መጠለያዎች የጸጥታ ችግር እንደነበረባቸው ሲገልጽ የቆየው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ UNHCR አሁን ሁለቱም መጠለያዎች መዘጋታቸውን አስታውቋል። የስደተኞች ተቋሙ ለአሜሪካ ድምጽ በኢሜይል በላከው መግለጫ የሱዳንን ጦርነት ሸሽተው የመጡትን ስደተኞች ለማስጠለል ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ጋር በመተባበር አፍጥጥ የሚባል አዲስ መጠለያ በዚያው በምዕራብ ጎንደር ዞን መተማ ወረዳ ውስጥ መከፈቱንም አውስተዋል። አዲሱ የአፍጥጥ መጠለያ እስከ 12500 ስደተኞችን የመያዝ አቅም እንዳለው የገለጸው UNHCR በአውላላና ኩመር መጠለያዎች የነበሩ ወደ 3000 የሚጠጉ ስደተኞች ወደ አዲሱ መጠለያ እንዲገቡ መደረጉን አመልክቷል። በተለያዩ የአማራ ክልል አካባቢዎች የነበሩ በመቶዎች የሚቆጠሩ ሌሎች ስደተኞችም ወደዛው መግባታቸውን አስታውቀዋል። ስለ ጉዳዩ ለአሜሪካ ድምጽ ያብራሩት የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የጎንደር ጽፈት ቤት ኃላፊ አቶ ኢሳያስ ሎራ የአውላላና የኩመር መጠለያዎች ተዘግተው ተጠልለውባቸው የነበሩት ሁሉም ስደተኞች ወደ አዲሱ የአፍጥጥ መጠለያ መግባታቸውን ተናግረው በአዲሱ ቦታ ያለው ሁኔታ እየተሻሻለ መሆኑን አመልክተዋል።
ቤዚክ ነገሮች አሉ፣ በቀጣይ ደግሞ የሚሟላ ማለት ነው። ሌላ
UNHCRም በአካባቢው ያለው ከባድ ዝናብ እንቅስቃሴዎችን እያስተጓጎለ ቢሆንም ለስደተኞቹ አስፈላጊ አገልግሎቶችን ለማሟላት ጥረት እየተደረገ ነው ብለዋል። ከአካባቢው ህብረተሰብና ባለስልጣናት ጋር በመተባበር እየተከናወነ ባለው ስራም የአፍጥጥ መጠለያ የጸጥታ ሁኔታ የተሻለ እንዲሆን ተደርጓል ብለዋል በመግለጫው። አቶ ኢሳያስ ሎራም አዲሱ መጠለያ በአቀማመጡም ጭምር ለስደተኞቹ የተመቸ መሆኑን ተናግረዋል።
ያለው የጸጥታ ሁኔታ የተሻለ ነው። በወቅቱ ኩመርና አውላላ ከነበረበት የተሻለ ነው። አንደኛ ለማኔጅመንትም የተሻለ ስፍራ ነው። የሰፈሩበት የመሬቱን ተፈጥሮ ኩመርና አውላላ የተሻለ ነው። ለተኛ ከሱዳን ሚም የገቡ ያሉ ስደተኞች አሉ። እዚህ እነሱንም ተቀብሎ ለማስፈር ኩመርና አውላላ ስደተኛ ለሚገባበት መግባበር የቀረበ ቦታ ነው ተብሎ ታምኖበት ነው።
በአውላላና ኩመር መጠለያዎች የነበሩት ስደተኞች በተለያዩ ችግሮች ሲፈተኑ መቆየታቸውን ራሳቸው ስደተኞቹና የተለያዩ ተቋማት በተለያየ ጊዜ ገልጸዋል። ታጣቂዎች በተለያየ ጊዜ ባደረሱት ጥቃት በትንሹ 3 ስደተኞች መገደላቸውንና በርካቶች ደግሞ መቁሰላቸውን የሚመለከታቸው አካላት በጊዜው ገልጸዋል። UNHCRም በአማራ ክልል በስደተኛ መጠለያዎች አካባቢ ይታያሉ ያላቸውና ግድያንና እገታን የመሰሉ ድርጊቶች እያስከተሉ ያሉት የጸጥታ ችግሮች እንደሚያሳስቡት በቀደሙ መግለጫዎቹ አመልክቷል። በእነዚያ መጠለያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል ብለው መጠለያዎቹን ለቀው በመውጣት ለሶስት ወራት ያህል መኖሪያቸውን በጎዳና ዳር ያደረጉ ሱዳናውያን ስደተኞች እንደነበሩም ይታወቃል። ከነሱ መካከል 800 የሚደርሱት በያዝነው ነሐሴ ወር መጀመሪያ ላይ ወደ ሀገራቸው ሱዳን ለመመለስ የእግር ጉዞ መጀመራቸውም ቀደም ባሉ ዘገባዎች ተመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ በፕሬዚዳንት ምርጫ ዘመቻቸው የመጀመሪያው በሆነው ቃለ መጠይቅ በስደት ላይ ጠንከር ያለ አቀራረብ እንደሚኖራቸውና አሜሪካ ለእስራኤል የምትሰጠውን የጦር መሳሪያ እንደማትከለክል ተናግረዋል። በአንዳንድ የሊብራል አቋማቸው ላይ ለውጥ አድርገዋል መባላቸውን በመቃወምም እሴቶቼ አልተለወጡም በሚል አቋማቸው ጸንተዋል። በዚህ ዙሪያ አሶሲየትድ ፕሬስ እና የአሜሪካ ድምጽ ያደረሱን ዘገባዎች እንደሚከተለው ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ ከሲኤንኤን የቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት ለምክትል ፕሬዚዳንትነት አብረዋቸው ከሚወዳደሩት የሚኒሶታ ገዢ ቲም ዋልስ ጋር ሆነው ነው። ባለፉት አመታት በተለይ በህገወጥ ድንበር ማቋረጦች ዙሪያ የወንጀል ቅጣትን በማስቀረት ረገድ ፖሊሲዎቻቸውን ቀይረው እንደሆን ለተጠየቁት ጥያቄ ሃሪስ በጣም አስፈላጊና ዋና የሆኑት የፖሊሲ እይታዎችና በእሴቶቼ ዙሪያ የማሳለፋቸው ውሳኔዎች አልተለወጡም ብዬ አስባለሁ ሲሉ ምላሽ ሰጥተዋል። ሃሪስ ከሲኤንኤን ጋዜጠኛ ዳና ባሽ ጋር የነበራቸው ቆይታ ከቁጥጥራቸው ውጪ የሆነን ሁኔታ ለመራቅ ይሞክራሉ በሚል የሚቀርብባቸውን ትችት ለማጥፋት እድል የሰጣቸው ሲሆን ዘመቻቸውን ለማስረዳትም መድረክ ፈጥሮላቸዋል። ጳጉሜ 5 ከቀድሞው ፕሬዝዳንት ዶናልድ ትራምፕ ጋር ሊያደርጉት ከታሰበው የፖለቲካ ክርክር በፊትም የፖለቲካ አቋማቸውን የሚፈትሹበት አጋጣሚ መሆኑም ተገልጿል። ነገር ግን ጆ ባይደን ራሳቸውን ማግለላቸውን ተከትሎ የተፈጠረውን መነሳሳትና ባለፈው ሳምንት የተካሄደው የዲሞክራቲክ ፓርቲ ጉባኤ ተከትሎ የተፈጠረውን አውንታዊ ምላሽ ለማጠናከር በሚደረገው ጥረት ስጋቶችም ተደቅነዋል።
በመጀመሪያ ከሁሉም ነገሮች ቅድሚያ ከመሰጣቸው አንዱ መካከለኛ ገቢ ያለውን የማህበረሰብ ክፍል ለማጠናከርና ለመደገፍ የምንችለውን ማድረግ ነው። የአሜሪካን ህዝብ የወደፊት እይታ ግብና አላማን ስመለከት ሰዎች በአዲስ መንገድ ወደፊት ለመሄድ ዝግጁ እንደሆኑ አስባለሁ።
ሲኤንኤን ትላንት ሐሙስ ከሰዓት በኋላ ከሃሪስ ጋር ቃለ መጠይቁን ያካሄደው በጆርጂያ ግዛት ሳቫና ከተማ ውስጥ የአንድ ጥቁር ንብረት በሆነ ምግብ ቤት ውስጥ ሲሆን ምሽቱን በቴሌቪዥን ለህዝብ ተላልፏል። ሃሪስም ተመርጠው ስልጣን ከያዙ በመጀመሪያው ቀን የሚያከናውኗቸውን ተግባራት ዘርዝረዋል።
Day 1 it's going to be about one implementing my plan for what I call an opportunity economy.
በመጀመሪያው ቀን የኢኮኖሚ እድል ስለሚጠራውን እቅዴን ነው ተግባራዊ የማደርገው። በዚህ ዙሪያ ብዙ እቅዶችን አስቀምጫለሁ። ይህም የዕለት ተዕለት ወጪን ለመቀነስ የምናደርጋቸውን ለአሜሪካ አነስተኛ የንግድ ተቋማት የምናወለውን መዋለ ንዋይ እንዲሁም ቤተሰቦችን ለማገዝ የምናደርጋቸውንም ያካትታል። ለምሳሌ ለቤተሰቦች እስከ $6,000 የሚደርስ የልጆች ታክስ ብድር እንሰጣለን። ይህም ለህፃናት የመኪና ውስጥ መቀመጫና ልብስ እንዲሁም አልጋ ለመግዛት ያግዛል። የአሜሪካ ቤተሰቦች መኖሪያ ቤት በተመጣጣኝ ዋጋ እንዲያገኙ የምንሰራውም ስራ አለ። ምክንያቱም እሱም በአሁን ሰዓት ሀገራችን ውስጥ ትልቁ ተግዳሮት ነው።
ሃሪስ ከሲኤንኤን ጋር በነበራቸው ቆይታ ጠንካራ አቋም ያላት እስራኤል እንድትኖር እንደሚደግፉ ገልጸው የጋዛ ጦርነትን በተመለከተ ግን የተኩስ አቁም ስምምነት ላይ መደረስ አለበት ብለዋል። ከፍተኛ ቁጥር ያላቸው ፍልስጤማውያን ጋዛ ውስጥ በመገደላቸው ምክንያት ዋሽንግተን ለእስራኤል የጦር መሳሪያ መላኳን እንድታቋርጥ አንዳንድ የዲሞክራቲክ ፓርቲ አባላት ያደረጉትን ጥሪም ውድቅ አድርገዋል። የቀድሞው ፕሬዝዳንት ዶናልድ ትራምፕ ወደ ጥቁርነት ተቀየረች ሲሉ አስተያየት መስጠታቸውን ተከትሎ ሃሪስ በዘር ማንነታቸው ላይ የቀረበውን ጥያቄም ውድቅ አድርገዋል። የጥቁርና ደቡብ እስያ ዝርያ ያላቸው ሃሪስ ጥያቄውን ያረጀና የተለመደ መሳሪያ ነው ሲሉ መልሰዋል። ሃሪስ አክለው ምርጫውን ካሸነፉ ሪፐብሊካን የሆነ ሰው በካቢኔያቸው ውስጥ እንደሚሰይሙ ገልጸው ያ ሰው ማን እንደሚሆን ግን ገና እንደማያውቁ ተናግረዋል። ሁለንተናዊ እውቅና ካላቸውና ሰዎች በቀላሉ አስተያየት የሚሰጡባቸው ትራምፕና ባይደን በተቃራኒ ሃሪስና ዋልዝ ገና ራሳቸውን ለመራጮች በማስተዋወቅ ላይ ናቸው። ሃሪስ ፕሬዝዳንት ባይደን ራሳቸውን ከምርጫው ማግለላቸውንና ድጋፋቸውን ለሳቸው እንደሚሰጡ የነገሯቸውን ወቅት አስተውሰው ባብራሩበት ወቅትም ከባይደን ጋር አብረው ማገልገላቸው በሙያዬ ውስጥ ካገኘኋቸው ክብሮች የላቀው ነው በማለት ተናግረዋል። በምርጫ ወቅት የጋራ ቃለ መጠይቆች ወሳኝ ሲሆኑ ባለፉት አመታት ባይደንና ሃሪስ፣ ትራምፕና ማይክ ፔንስ፣ ባራክ ኦባማና ባይደን ተፎካካሪ በነበሩበት ወቅት በጋራ ቃለ መጠይቆችን አካሂደዋል። አሁን ልዩነቱ ሌሎቹ ተፎካካሪዎች በየግላቸው ቃለ መጠይቅ ሰጥተው የሚያውቁ መሆናቸው ሲሆን ሃሪስ ከአምስት ሳምንት በፊት በድንገት የፓርቲያቸው ትልቅ ኃላፊነት ተሸካሚ ከሆኑ ወዲህ በግላቸው ቃለ መጠይቅ አላደረጉም። ሃሪስ ምክትል ፕሬዝዳንት በነበሩበት ወቅት ከአሶሺየትድ ፕሬስ እና ከሌሎች በርካታ መገናኛ ብዙሃን ጋር በካሜራና በህትመት ቃለ መጠይቆችን አድርገዋል። ነገር ግን ያለፈውን አንድ ወር ከሚዲያ መራቃቸውን ሪፐብሊካኖች ለጥቃት ተጠቅመውበታል። እጩ ከሆኑ ወዲህ ቃለ መጠይቅ ያልሰጡባቸውን ግዛት የሚከታተለው የትራምፕ ዘመቻም ሞግዚት ያስፈልጋቸዋል በማለት ዋልዝ አብሯቸው የሚገኙት በዛ ምክንያት እንደሆነ ለማመልከት ሞክረዋል። የሃሪስ ቃለ መጠይቅ በቴሌቪዥን ከተላለፈ በኋላ ትራምፕ በኢንተርኔት ላይ በጻፉት ምላሽ ጓድ ካማላ ሃሪስ እጅግ በጣም ደካማ የሆነና ምላሹን ለማወቅ ሳይሆን ራሳቸውን እንዲከላከሉ ታስቦ ለቀረበላቸው ጥያቄ የሰጡት ምላሽ አይቻለው። ምላሻቸው እርስ በርሱ የሚጣረስና የተዘበራረቀ ከመሆኑ በላይ እሴታቸው ለመቀየሩን ተናግረዋል ሲሉ ገልጸዋል። ትራምፕ አብዛኛውን ቃለ መጠይቅ የሚያደርጉት ከቀኝ ዘመን ሚዲያዎች ጋር ቢሆንም ባለፉት ሳምንታት ሃሪስ ያገኙትን ትኩረት ለመመለስ በርካታ ሚዲያዎች የታደሙበት ጋዜጣዊ መግለጫዎችንም ሰጥተዋል። ጋሉፕ የተሰኘው ተቋም ከህዝብ ያሰባሰበው አስተያየት ባለፉት ጥቂት ወራት ዲሞክራቶች ህዳር ላይ ለሚሰጡት ድምጽ ያላቸው ጉጉት እየጨመረ መሄዱን አመልክቷል። በጥናቱ መሰረት ከ10 ዲሞክራቶች ውስጥ 8ቱ ድምጻቸውን ለመስጠት ጉጉት እንዳላቸው ያመለከተ ሲሆን ይህ ቁጥር በመጋቢት ወር 55% ብቻ ነበር። ይህ ለዲሞክራቶች በዚህ አመት መጀመሪያ ላይ ያልታየ መጋጋል ፈጥሮላቸዋል። በተመሳሳይ ጊዜ ውስጥ ሪፐብሊካን መራጮች ያሳዩት መነሳሳት እንብዛም እንዳልጨመረ ተመልክቷል። በአሶሲየትድ ፕሬስ እና በአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ቻይና ስናልፈ ደግሞ በቤጂንግ ከዓለም ዙሪያ ጋዜጠኞችን ጋብዛ ወደ ተለያዩ ከተማዎች እየወሰደች ባህሏን የቴክኖሎጂ እርምጃዋንና የቱሪዝም ስፍራዎቿን በማስጎብኘት ላይ ነች። በዚህ መሃል የሚጎድለው ታዲያ የቻይናን ተጨባጭ ሁኔታና የሰብአዊ መብት አያያዟን ከሳንሱር ገደብ የሚያሳይ ስዕል እንደሆነ ተንታኞች ይናገራሉ። የቪክቶሪያ ሙንጋን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
ኬንያዊቷ አንጋፋ ጋዜጠኛ ዙቤይዳ ኬናኑ ባለፈው ሐምሌ ወር ያደረገችው ጉዞ ስለ ዓለም ያላትን አመለካከት እንደቀየረው ታስባለች።
The minute you get there, you feel like you're at home.
ከደረሳችሁበት ደቂቃዎች አንስቶ ከቤት ርቆ ያለ ሌላ ቤታችሁ እንደሆነ ነው የሚሰማችሁ።
የዜና አርታኢና የኬንያ የአርታኢዎች ማህበር ፕሬዝዳንት የሆነችው ዙቤይዳ በቻይና ኤምባሲ በተደገፈው የመገናኛ ብዙሃን ጉብኝት ላይ ከአምስት ከፍተኛ ጋዜጠኞች መካከል አንዷ በመሆን መሳተፏን ትናገራለች።
It took us through, you know, how media has evolved.
መገናኛ ብዙሃን በቻይና እንዴት እንደተለወጡ ቃኝተናል። ሰው ሰራሽ አስተውሎት እንዲሁም ቻትጂፒቲን ጨምሮ በሚዘግባቸው ታሪኮች ውስጥ አዳዲሶቹን ቴክኖሎጂዎች እንዴት እንደሚጠቀሙባቸው አይተናል።
ዙቤይዳ ከመጣች በኋላ የኮሚኒስት ቻይና መስራች ስለሆኑት ማኦ ዜዱን ግጽፋለች። ይኸው ሎካል ዴሊ የተሰኘው የኬንያ ህትመት ላይ የታተመው ስራዋ ስለ ቻይና ለመጻፍ ከያዘቻቸው ስራዎች መካከል አንዱ ነው። ጉዞ ዙቤይዳ ከቻይናውያን ጋር በቀጥታ እንድትገናኝ ያደረጋት ተሞክሮ ነው።
They've embraced Africa in a way that I've never seen. And then they introduced
African ከዚህ ቀደም አይቼው በማላቆ መልኩ ተቀብለውታል። እናም ደግሞ የራሳቸውን ባህል በመግባቸው ማካኝነት አስተዋውቀውናል።
የቻይና ኤምባሲ ቃል አቀባዩ ሉ ፔንጋዩ ቻይና እነዚህን ጉዞዎች ቁልፍ የባህል ልውውጥ አድርጋ ነው የምትወስዳቸው ሲሉ ለአሜሪካ ድምጽ ተናግረዋል። ቃል አቀባዩ አክለውም የመገናኛ ብዙሃን ትብብር የመገናኛ ብዙሃንን ደረጃ ከማሻሻል ባለፈም በሀገራቶች መካከል ያለውን ፖለቲካዊ፣ ምጣኔ ሀብታዊ፣ ማህበራዊና ባህላዊ ልውውጦችና ትብብሮችን ይበልጥ ለማጎልበት ይረዳል ብለዋል። የቻይና መገናኛ ብዙሃን ጉብኝት ጥረት ጋዜጠኞች ቻይናን እንዲጎበኙ ከማድረግ ባለፈም ቤጂንግ በምዕራባውያን መገናኛ ብዙሃን በሰብአዊ መብት ረገጣ የምትከሰስበትን ዢን ጂያንግ ክልል ጭምር ጋዜጠኞች እንዲጎበኙ ማድረግንም ያካትታል። ጆይስ ሆ የሂውማን ራይትስ ፋውንዴሽን ባልደረባ ናቸው።
ቻይና በቀጥታ ማለት የምትሻው እነዚህን ባለስልጣናት እና የውጭ ጋዜጠኞች የሰው ልጆች ላይ ግፍ እየተፈጸመ ወደሚገኝበት ቦታ በመውሰድ ከፍተኛ ሳንሱርና የፖሊስ ቁጥጥር ስር ባሉ አካባቢዎችን እያሳየች እዚህ ምንም የምታዩት ነገር የለም ማለት ነው።
የዓለም አቀፉ የጋዜጠኞች ፌዴሬሽን ቻይና ዓለም አቀፍ የመገናኛ ብዙሃን ትስስር መድረኮችን በማዘጋጀት እንዲሁም በአውሮፓ፣ በላቲን አሜሪካና በአፍሪካ ከሚገኙ የሀገር ውስጥ ተቋማት ጋር ስምምነቶችን በመፈራረም የሀገሯን ገጽታ ለማሳደግ ሞክራለች ሲል አስታውቋል። ቤጂንግ በኬንያ በመቶዎች የሚሆኑ የሀገር ውስጥ ጋዜጠኞችን በመቅጠር መገናኛ ብዙሃንን ማቋቁማለች። የቻይና ጋዜጠኞች ስዋሂሊን ጨምሮ የሀገር ውስጥ ቋንቋዎችን በመጠቀም ከምዕራባውያን ጋር ለመወዳደር እያቀዱ ነው። ኖህ ሚዳምባ በናይሮቢ የኬንያ ዩኒቨርሲቲ የውጭ ጉዳይ ፖሊሲ ፕሮፌሰር ናቸው።
አሁን ላይ ለየት ያለ ነገር ማድረግ ይፈልጋሉ። ማንኛውንም መዋለ ንዋያቸውን የሚያፈሱበት ነገር ላይ ሰፊ የሆነ መረጃ እንደሆነና በመንደሮች ደረጃ ሰርስሮ የሚደርስ ከመሆን ጋር ተያያዥነት እንዲኖረው ይሻሉ።
ባለሙያዎች በቻይና የሚደገፉ ትላልቅ የመሰረተ ልማት ግንባታዎች ቤጂንግ በአህጉሪቱ ላይ ያላትን ተጽዕኖ የሚያሳዩ ምሳሌዎች ሆኖ ሳለ ከዓለም ዙሪያ የተወጣጡ የሀገር ውስጥ ጋዜጠኞችን ማስተናገድ ደግሞ ይበልጥ ስውርና ምቹ የሆነ የኃይል አቀራረብን የያዘ ፖለቲካዊ አካሄድ ነው ይላሉ። ቪክቶሪያ አሙንጋ ከናይሮቢ ላደረሰችን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምጽ ራዲዮን ነው እየተከታተላችሁት ያላችሁት። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። የኢትዮጵያ ኮሚኒቲ ማህበር በቺካጎ ለአራት አስርት ዓመታት በስደት ወደ ዩናይትድ ስቴትስ የመጡ ህዝቦችን ሲያግዝ የቆየ ተቋም ነው። ከመላ ዓለም ለሚመጡ ስደተኞች መሰረታዊ አገልግሎቶችን ከመስጠት በተጨማሪ ከአሜሪካ ባህል እና ምጣኔ ሀብታዊ ስርዓት ጋር ይላመዱ ዘንድ በዘረጋቸው ዘመን ተሻጋሪ መርሃ ግብሮችም ይታወቃል። ከሰሞኑ በቺካጎ የነበረው ባልደረባችን ሀብታሙ ስዩም የማህበሩን ጉዞና የመጪ ዘመን ትልም ቃኝቷል። ቀጥሎ ይቀርባል።
ከቺካጎ ከተማ አውራ ጎዳናዎች መካከል አንዱን ተጎራብቶ የቆመው ይህ ህንፃ የበርካታ አዳዲስ ስደተኞችን ታሪክና ውጣ ውረድ ለአመታት ተጋርተዋል።
እዚህ ስንደርስ ሁሉ ነገር ተመቻችተው የሚጠብቀን ነው ይመስለው። አይደለም። ለዚህስ ወይ ሀገራችን መልስ፣ እዛው ረፊጂ ካምፕ ይቻለን ነበር ምናምን። ምክንያቱም እንዳሰቡት ሆነው አያገኙትም።
የህንፃው ባለቤት የኢትዮጵያ ኮሚኒቲ ማህበር በቺካጎ ለአራት አስርት ዓመታት ያክል በሺዎች የሚቆጠሩ ስደተኞችን ተቀብለዋል፣ ሀገር አላምደዋል፣ ከባይተዋርነት ወጥተው የአሜሪካ ማህበረሰብ አካል እንዲሆኑ አድርገዋል። ወይዘሮ አልማዝ ስዩምን የመሰሉ የማህበሩ የዓመታት ጉዞ አካል የነበሩ ትውልደ ኢትዮጵያውያን ከትውልድ አገራቸው ተሰደው ዩናይትድ ስቴትስ የደረሱ ኢትዮጵያውያን የቀደመ ፈተና ለተቋሙ መመስረት ዋነኛ ምክንያት እንደነበር ያስታውሳሉ።
በ1980 የኢትዮጵያ ሬፊጂ መምጣት ጀመረ ከሱዳን ሲመጣ እኛ ሪፕሬዘንት ቢያደርግ ሪሰትልመንት ኤጀንሲ የለም፣ በሌላ ኤጀንሲ ነው የሚመጡት። እና እዛ ኤጀንሲ ውስጥ አንድ አበሻ ተቀጥሮ ይሰራ ነበር አበሾችን። እና እዛ የሚሰራው ኬዝ ወርከር በመኪና አደጋ ሞተ። በመኪና አደጋ ሲሞት እሱን ሰብሰብ ብለው እንኳን የሚቀበርበት እንዴት እናድርግ የሚወያዩበት ወይ ሀዘናቸውን የሚገልጹበት ቦታ አልነበረም፣ ወይም ኮሚኒቲ ሴንተር አልነበረም። የዛን ዕለት ከቀብር ሲመለሱ ይመስለኛል ዘይ ዲሳይድ ኮሚኒቲ ማቋቋም አለብን ብለው ፊው ሰዎች ኮሚኒቲ ተቋቋመ፣ አሁን ያለንበት ደረሰ ማለት ነው።
ያ ኢትዮጵያውያን ስደተኞችን ለማገዝ የተመሰረተ ተቋም በአመታት ውስጥ የስራና የግብ አድማሱ ሰፍቶ ከመላ ዓለም ለሚመጡ ስደተኞች የአገልግሎት ስፍራ መሆኑን የሚያስረዱት ደግሞ ኢትዮጵያ ኮሚኒቲ ማህበር በቺካጎ ዋና ኃላፊ አቶ አክሊሉ አብርሃም አደይ ናቸው።
የስደተኞችን የማስፈሩ ሁኔታ ሲጀመር የዛን ጊዜ ተቀላቅሎ አሁን ቨርጂኒያ ከሚገኘው ኢትዮጵያ ኮሚኒቲ ዴቨሎፕመንት ካውንስል ከሚባለው ጋር አፊሊየትድ ሆኖ ስደተኞችንም ማስፈር ጀመረ ማለት ነው። በዚህ እንግዲህ ስደተኞችን ስናሰፍር ሚሽኑን አስፋፍቶ ከኢትዮጵያውያን ውጭ ያሉትንም ለመርዳት በተለያዩ በስደተኝነት ማስፈር ብቻ ሳይሆን በኢምፕሎይመንት፣ በቋንቋ ትምህርት፣ በሄልዝ የጤና እርዳታ በመሳሰሉት ፕሮግራሞች እያስፋፋ ቀጠለ እና አሁን ዛሬ በጣም አስፋፍቶ ብዙ ከኢትዮጵያውያን ውጭ ኢትዮጵያውያኖችንም እንደዚሁ ደግሞ ሌሎችንም ስደተኞች እዚህም ሀገር ያሉ በኢኮኖሚ እንትናቸው ዝቅተኛ የሆኑና ድጋፍ ለሚሹ ሁሉ አገልግሎትን እያዳረሰ ይገኛል።
የተቋሙን የዛሬ አቋም ለሚመለከት መንገዶች ሁሉ ከፈተና የጸዱ ሊመስለው ይችላል። አቶ አክሊሉ ግን ማህበሩ በርካታ ተግዳሮቶችን እያለፈ ዛሬ ላይ መድረሱ ይናገራሉ።
ብዙ ጊዜ በተለያየ ጊዜ የሚያጋጥመው ችግር በማህበሩ ታሪክ ውስጥ የበጀት መዘበራረቅ ያጋጥም ነበረ። ብዙ ጊዜ ሁኔታዎች ሲቀየሩ፣ የኢኮኖሚ ለውጥ ሲኖር፣ ክራይሲስ ሲኖር፣ እንደዚህ በሀገሪቱ ላይ ቀውስ ሲኖር እሱም አፌክት እያደረገ ብዙ ጊዜ ችግር ያጋጥም ነበረ እና ይህንን በተለያየ መንገድ ራሱን አጠናክሮ ሜንቴን አድርጎ አንዳንዴ እያነሰ አንዳንዴ እየሰፋ ሄዷል። ብዙ ድርጅቶች የጠፉ የከሰሙ አሉ፣ ግን ኮሚኒቲው ቀጥሏል። በሀገራችን ያለው ሁኔታ የፖለቲካም፣ የኢኮኖሚ፣ ማህበራዊ ማንም ቀውሱ እዚህ ደግሞ የራሱን ኢምፕሊኬሽን ባለው፣ ምክንያቱም ኢትዮጵያውያንን ነው የምናገለግለው፣ ያው ኢትዮጵያውያንን ነው የምንመስለው እና እዛ ያለው ችግር እኛ ላይ ይከሰታል ማለት ነው። በብሔር ያለ ግጭት፣ በፖለቲካ ያለው ግጭት ነጸብራቁ እዚህ ይስተዋላል እና እኛ ደግሞ ሁሉንም ማገልገል ያለብን ሲሆን አንዳንድ ጊዜ እነዚህ መጓተቶች አፌክት ያደርጋሉ እና እነዚህን አቀናብሮ የማስኬድ እና መሀል ላይ ሆኖ መቀጠል ሁልጊዜ ከባድ ፈተና እና ችግር ነበረ ማለት ነው።
ኢትዮጵያ ኮሚኒቲ ማህበር በቺካጎ ዓመታትን ያስቆጠሩ ሰብአዊ አገልግሎቶቹን ለማስፋት ጥረት እያደረጉ ከሚገኙ የአዲሱ ትውልድ አባላት ወጣቶች መካከል አንዷ ሳምራዊት ባልቻ ናት። ሳምራዊት የውስጥ ፍላጎቷን ወደ ቁም ነገር በመቀየር ረገድ ተቋሙ እንደምን እንዳገዛ ታስረዳለች።
ከልጅነት ጀምሮ ውስጤ የነበረ ፓሽን ነበረ። የተማርኩት ማርኬቲንግ ማኔጅመንት ነበር። ሰራው ደግሞ ሆስፒታሊቲ ኢንዱስትሪ ውስጥ ነበረ። ግን ሁል ጊዜ ሰዎችን መርዳት የሚለው ነገር በጣም ውስጤ ነበረ እና ኢማጅን የማደርገው ነገር ነበረ ነን ፕሮፊት ውስጥ መስራት እና በፊትም ቮለንቲር አደርግ ነበረ የተለያዩ ግሩፖች ውስጥ። እዚህ ቺካጎ ውስጥ ራሱ የምንሰራቸው ስራዎች ነበሩ ኢትዮጵያ ካሉ ልጆች ጋር እና አጋጣሚ ይሄ ኦፕኒንግ ሲከፈት በጣም አይ ዋዝ ሶ ኤክሳይትድ እና በቃ ሰዎችን መርዳት፣ ኮሚኒቲውን ማገልገል፣ ኢትዮጵያውያኖችን ማገልገል በጣም ፈልግ ስለነበረ እንትኑ ሲመጣ ኦፕኒንጉ ሲመጣ በዛ የተነሳ መጣውኝ እና በጣም ፓሽኔ ነው። ስራ ብቻ ሳይሆን ለእኔ ፓሽን አይ ዶንት ኖ ኢትዮጵያዊ ስለሆንኩ ይሁን እኔ ስለሆንኩ ይሁን አላውቅም፣ ግን ይሄ ሰው መርዳት የሚለው ነገር በጣም ውስጥ ያለ ነገር ነው እና ስራ ብቻ ሳይሆን ለእኔ ፓሽን ነው።
ሳምራዊት በስራዋ ከተለያዩ የዓለም ክፍሎች የመጡ ስደተኞችን ታገኛለች። የስደት ህይወትን ሀ ብለው ጀምረው ከሀገሬው ባህልና ቋንቋ ጋር ተላምደው ለቁም ነገር እስኪበቁ ድረስ በትጋት ታግዛለች። ስራው ልፋት ያለውና ታጋሽነትን የሚጠይቅ ቢሆንም የሰዎች ህይወት ወደ መልካም ተቀይሮ ማየት ሳምራዊትን ለመሰሉ ወጣቶች ሌላ በረከት የሆነ ይመስላል።
በጣም የማረሳው ከሰመር ፕሮግራም ራን ሳደርግ እዚህ ሀገር አዳፕት ተደርገው የመጡ ሀበሾች ቤተሰቦቻቸው የሚያዘጋጁት ኢቨንት ነበርና እዛ ኢቨንት ላይ በጣም የማረሳው የነበረው ነገር ወላጆች እኛ ሄደን ፓርቲስፔት ስናደርግ እዛ ፕሮግራም ላይ ልጆቻቸውን ጸጉር መስራት አቅቷቸው ይቸገሩ ነበር እና እሱን ስናሳያቸው የነበራቸው ኤክሳይትመንት፣ ስለ ኢትዮጵያ ስንነግራቸው፣ ስለ ባህል ስንነግራቸው የነበሯቸው ጥያቄዎች፣ ምን አይነት ጸጉር ቅባት ልጠቀም ለልጄ፣ እንዴት አድርጌ ላብላት ምናምን የሚሉን ለእኛ በጣም ሲምፕል የሚመስሉ ነገሮች፣ ግን ለእነሱ ደግሞ በጣም ሜጀር የሆኑ ልጆቻቸውን በማሳደግ ውስጥ የነበሩ ጥያቄዎች ነበሩ እና እሱም በጣም አረሰው። ከዛ በተረፈ ግን በጣም ብዙ ረፊጂዎች ጋር ሰርቻለሁ እና እስካሁን ድረስ እየደወሉ በብዙ መልኩ የሚያመሰግኑኝ ያው ስራ ነው ለእኔ፣ ግን ፐርሰናል ያደርጉታል እና ልክ አንተ ከራስ ኪስ አውጥተህ የምታደርግላቸው ያህል ነው የሚሰማቸው እና እንደ ቤተሰብ ከስራ ኬስ ማኔጀር አልፎ እንደ ቤተሰብ፣ እንደ እህት፣ እንደ ወንድም፣ እንደ ልጅ ማየት ይጀምራሉ አንተን እና በጣም ሪዋርዲንግ የሆነ ስራ ነው።
ኢትዮጵያ ኮሚኒቲ ማህበር በቺካጎ በቅርቡ 40ኛ ዓመቱን ያከብራል። ማህበሩ ከተመሰረተ ከጥቂት ጊዜያት በኋላ የተቀላቀሉት ወይዘሮ አልማዝ ስዩም አሁን ላይ የተቋሙን ዕድሜ ለማርዘም ከሚሰሩት መካከል አንዷ ሆኗል። ወይዘሮ አልማዝ የእሳቸውና የባልደረቦቻቸው ህልም ማህበሩ ከትናንቱ የተሻለ ለትውልደ ኢትዮጵያንም ሆነ ለማናቸውም ስደተኞች አገልግሎት የሚሰጥበትን አቅም የላቀ ማድረግ እንደሆነ ይናገራሉ።
አሁን ጥሩ ቦታ ነን ያለ ነው። ሪሰትል የምናደርጋቸው ሰዎች ወይም ረፊጆች ሁልጊዜ በአመት በአመት ይለዋወጣሉ ከየት ሀገር እንደሆነ። በአሁን ራይት ናው አት ሞመንት የምናደርገው አፍጋኒስታኖች ናቸው፣ ኤርትራያኖች ናቸው፣ በርማ ከበርማ የሚመጡ ናቸው፣ ኮንጎች ናቸው፣ ከኮንጎ ነው፣ ከሲሪያ፣ ከኢራቅ አልፎ አልፎ እንደነሱ አይነት ናቸው የሚመጡት እና ይሄ እንደዚህ ደርሰናል። ይሄን ማድረግ ትልቅ ነው። ትልቅ ነገር ነው። ትንሽ የሚለየን ቅድም እንዳልኩት ከሌላው ኮሚኒቲ ከኢትዮጵያ ኮሚኒቲ በየሲቲው ካለው እኛ ይሄንን ነው። ለኢትዮጵያኖች ደግሞ ምን ታደርጋላችሁ ቢባል ለኢትዮጵያኖች ደግሞ እንደ ትንሽ የኢትዮጵያ ኤምባሲ አይነት ነገር የምንሰራ ነን። ኤግዛክትሊ ማተብ ምናምን ባንችልም ሁሉ ነገር አሁን ኦንላይን ላይ ሆኗል። ህዝቡን እናግዛለን በኦንላይን ሪኒዋል ፓስፖርት ማሳደስ፣ የሎ ካርድ ማድረግ፣ ፓወር ኦፍ አቶርኒ በማድረግ እሱን የሚሰራ ሰው አለን። እሱን እናግዛለን፣ እንደሱ እናደርጋለን። እና ስራ ምናምን ብዙ ፕሮግራሞች አሉ፣ ስራ እናስይዛለን። ወደፊት ከዚህ የበለጠ ይኖራል ወይንም ይሄ ኮሚኒቲ አድጎብን የራሱን ሃውዚንግ የራስ ፕሮፐርቲ ገዝተን ህዝቡ ሲመጣ ወይ የምናስቀምጥበት በክራይም ይሁን በምን ይሁን እንደዛ ትልቅ ደረጃ እንዲደርስ። አሁንም ይሄን የራሳችን ነው ተከራይተን አይደለም፣ ግን ከዚህ የበለጠ ለማሻሻል የተለያዩ ለአረጋውያን ፕሮግራም እንደዚህ ለመስጠት በዛ ላይ ወደፊት እንሄዳለን ብዬ ተስፋ አለኝ።
የኢትዮጵያ ኮሚኒቲ ማህበር በቺካጎን የጎበኘንበት ወቅት ለመጪው የአሜሪካ ምርጫ የሚደረጉ የአውራ ፓርቲዎች ጉባኤዎች ከደሩበት ጊዜ ጋር የተገጣጠመ ነበረ። የሀገሪቱ የፖለቲካ እንቅስቃሴዎች በመሰል ማህበራትና ተቋማት ስራ ላይ የሚኖራቸውን ውጤት ያስረዱን የማህበሩ ዋና ኃላፊ አቶ አክሊሉ አብርሃም አደይ የኢትዮ አሜሪካውያን የፖለቲካ ተሳትፎ እንደምን ሊዳብር እንደሚገባ ቀጣይ ሀሳባቸውን አክለዋል።
አዎ፣ በተለይ ባለንበት በምኖርበት ሀገር እንደ ባለው ወግና የፖለቲካ ስርዓት ውስጥ የሚከሰቱ ለውጦች ቀጥታ በተዘዋዋሪም በቀጥታም አፌክት ያደርጉናል እና እንደ አንድ ግለሰብ ድርጅቱም ግለሰብ ነው፣ እንደዛ ድርጅት አፌክት ይደረጋል እና የፖሊሲ ለውጦች ሲደረጉ በጀት ሲነሳ በቀጥታ ይመለከተናል ማለት ነው። ለምሳሌ ያህል በ 2015 አካባቢ በእኛ አዲስ ሰው ተመርጦ ገቨርነር ሆኖ በሚመጣበት ጊዜ ከሌላ ፓርቲ የመጣ ነው እና ኮምፕሊትሊ ሲቀይረው ቀጥታ ድርጅቶች በሙሉ ሲጎዱ ተጎጂዎች ነበርን። እና እንደዚሁ የፖሊሲ በተለይ የኢሚግሬሽን ፖሊሲ እዚህ ሀገር እንደምታውቀው በጣም ትኩሳት የሆነ ጉዳይ ነው። የሬፊጂ ፕሮግራምም ከዛ ጋር ይያያዛል፣ ሌሎች የኢኮኖሚክ ነክ ፕሮግራሞችም ይያያዛሉ። እና እዚህ ሀገር እንደምታውቀው ምርጫ ፖሊሲን ይወስናል። ምን አይነት ፖሊሲ ነው የሚመጣው፣ እንዴት ነው አፌክት የሚያደርገው፣ ቀጥታ በግለሰቦች የኢኮኖሚ ሁኔታ ላይ ተጽዕኖ ያደርጋል እና ኮሚኒቲዎቹም እንደዚህ ሲቸገሩ ነበረ። ባለፈው ከዚህ በፊት ከነበረው መንግስት በፊት የነበረው ሁኔታ ኮሚኒቲያችን እኛም ብቻ ሳይሆን በእኛ አይነት ስራ ላይ ያሉትም በሙሉ በጣም ከፍተኛ ተጽዕኖ አድርጎ ነበር ያለፈው። ምክንያቱም የፖሊሲ ለውጥ ማለት ጠቅላላ የኢኮኖሚ የፈንዲንግ የፕሮግራም ለውጦችን ያስከስታል እና ሁልጊዜ ማህበራዊ እና እንደዚህ ደግሞ ኢኮኖሚያዊ እንትኖችን ለማድረግ ዜጎች በንቃት መሳተፍ ይኖርባቸዋል። እኛ እንደ ነን ፕሮፊት ይሄንን ምረጡ ይሄን ምረጡ የሚል እንትን የለንም። ነገር ግን ኢትዮጵያውያን በተለይ ባሉባቸው ቦታዎች ላይ የሚደረጉ የኢኮኖሚም የፖለቲካ እንቅስቃሴዎች ቀጥታ የሚመለከቷቸው መሆኑን በማየት መሳተፍ ይኖርባቸዋል። ብሎም አልፎም ተርፎ በሀገራችን ላይ ራሱ ተጽዕኖ ይኖረዋል እና እዚህ ሰብሰብ ብለን ድምፅ የምንታይ ነገር ካልሆንን ችግር ይኖረዋል። ወደፊት ደግሞ የእኛ ትውልዶች የእኛ ኢትዮጵያውያን የሆኑ ወጣቶች አድገው አሁን የጀመሩ አሉ እንደዛው በስቴት በካውንቲ በሲቲ በተለያዩ ቦታዎች ላይ መሳተፍ መግባት መቻል አለባቸው።
ኢትዮጵያ ኮሚኒቲ ማህበር በቺካጎ ከስደተኞች ጋር ከተያያዙ መሰረታዊ አገልግሎቶቹ በተጨማሪ የትውልደ ኢትዮጵያንን ባህል፣ ታሪክና ትውፊት የሚያስተዋውቁ መርሃ ግብሮችና ተቋማትን የመዘርጋት ዓላማ እንዳለው ሰምተናል። ያሳለፋቸውን ዓመታት ለመዘከር የመጪ ዘመን ጉዞውንም ለማስተዋወቅ በኢትዮጵያ አዲስ ዓመት ማግስት 40ኛ ዓመቱን በልዩ ዝግጅት እንደሚያከብርም ከኃላፊዎቹ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ቺካጎ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ እየተላለፈ የሚገኘውን የአርብ ስርጭታችንን ነው እየተከታተላችሁት ያላችሁት። የምሽቱን መሰናዶች ከማጠናቀቃችን በፊት ቀደም ሲል የነበሩንን ዜናዎች እናስታውሳችሁ። ኢትዮጵያ በአዲሱ የሶማሊያ የሰላም ተልዕኮ ውስጥ በመካተት ሽብርተኝነትን የመዋጋትና የሶማሊያን መንግስት የመርዳት ፍላጎት እንዳላት የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ዛሬ በሰጡት መግለጫ ተናገሩ። ኢትዮጵያ ከሶማሊያ ጋር ያላትን አለመግባባት በሰላም ለመፍታት ጥረቷን ትቀጥላለች ያሉት አምባሳደር ታዬ ሶማሊያ የኢትዮጵያን ጥቅም የሚጻረሩ አካላትን የማስተናገድ አካሄዷን ልታቆም ይገባል ሲሉም ተናግረዋል። የሶማሊላንድ የውጭ ጉዳይ ሚኒስትር ባወጣው መግለጫ ደግሞ በማንኛውም ሰበብ የውጪ ወታደራዊ ኃይልን ወደ ጎረቤት ሶማሊያ ማሰማራት በቀጠናው የትርምስ ስጋትን ይፈጥራል፣ ለሰላም የሚደረገውን ጥረትም ያዳክማል፣ በተጨማሪም ውጥረትን በማባባስ አደገኛ ውጤት ያስከትላል ብሏል። ሶማሊያ በበኩሏ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ልዑክ በተሰኘው በአዲሱ የሰላም ልዑክ ውስጥ የየትኞቹ ሀገራት እንደሚሳተፉ ውሳኔ እንደሚሰጥ አስታውቃለች። በዩናይትድ ስቴትስ የመንግስት ኃላፊዎችን ጨምሮ ሰብአዊ እርዳታ እጅግ ድሃ ወደሆነችው ሀገር እንዳይገባ እንቅፋት ሆኗል ባለቻቸው ቁጥራቸው በውል ባልታወቀ ደቡብ ሱዳውያን ላይ የቪዛ ማዕቀብ መጣሏን ዛሬ አርባ አስታውቃለች። እነዚህ ግለሰቦች ወደ ዩናይትድ ስቴትስ ለመግባት ብቁ ላይሆኑ ይችላሉ ያለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መግለጫ ምንም እንኳን ማዕቀብ የጣለችባቸውን ግለሰቦች በስም ባይገልጽም ግለሰቦቹ የህይወት አድን ሰብአዊ እርዳታዎችን ስራ በማደናቀፍና እርዳታ ጭነቶችን ቀረጥ በማስከፈል ተሳትፈዋል ብሏል። አድማጮች፣ ለምሽቱ የነበሩ ዝግጅቶች ይህን ይመስላሉ። በሌሎች መሰናዶች በነገ በሰላም እስከምንገናኝ ሰላም፣ በደህና እደሩ።